በኦሮሚያና በሶማሌ ክልሎች ወሰኖች ባሉ ወረዳዎች ውስጥ እየተካሄደ ካለው የጥቃት እርምጃዎችና ግጭቶች ጋር በተያያዙ ምክንያቶች ከተፈጠረው የጸጥታ ቀውስ ጋር ተያይዞ ከሶማሌ ክልል የተፈናቀሉ ከ40 ሺህ እስከ 50 ሺህ የሚሆኑ የኦሮሞ ተፈናቃዮች ምስራቅ ሀረርጌ መግባታቸውን የዞኑ አስተዳዳሪ ማምሻውን ለቪኦኤ ገልጸዋል። በሌላ በኩል ደግሞ ጭናክሰን ውስጥ ዛሬ በተፈጠረ ግጭት የሶስት ሰው ህይወት መጥፋቱ ተሰምቷል። ይህ በዚህ እንዳለ ከዚሁ የሁለቱ አጎራባች ክልሎች ቀውስ ጋር ተያይዞ ጎረቤት ሶማሊላንድ ውስጥ በስደት የሚኖሩ ኢትዮጵያውያን ህይወት ያጠፋ ጥቃት እየተፈጸመባቸው መሆኑና ከፍተኛ ስጋት ላይ እንደሚገኙ የገለጹ ናቸው። ሰለሞን አባተ ዝርዝሩን ይዞ ቀርቧል።
የኦሮሚያና የሶማሌ ክልሎች ውጥረት እየተባባሰ መምጣቱ በታየባቸው ባለፉት ሁለት ቀናት ውስጥ ከተለያዩ የሶማሌ ክልል አካባቢዎች እየተፈናቀሉ ያሉ የኦሮሚያ ተወላጆች ወደ ምስራቅ ሀረርጌ ዞን መግባታቸውን ዛሬም ቀጥለዋል። ዜጎቹ እየተፈናቀሉ ያሉት ከጅጅጋ፣ ከቀብሪ በያ፣ ከጎዴ፣ ከሃርቼክ እና ከሌሎችም አካባቢዎች መሆኑን የዞኑ ዋና አስተዳዳሪ አቶ መላኩ ፋንታ ማምሻውን ገልጸውልኛል።
ከምስራቅ ከጅጅጋ አካባቢ ከኢትዮ ሶማሌ አካባቢ የሚመጡ በርካታ ተፈናቃዮች አሉ። ትላንትና ወደ 76 መኪና አካባቢ ነው ወደዚህ የመጡት። ይሄ 76 አብዛኛው 70 መኪና ተሳቢ ነው፣ ሌላው አሱዞች ናቸው። ዛሬ ደግሞ ወደ 34 መኪናዎች በአዲስ መልክ ገብተዋል። ሲኖትራክ አለ፣ አሱዞ አለ፣ ተሳቢም አለ ማለት ነው። እና አጠቃላይ የመኪናውን ብዛት ስናየው ምዝገባ ላይ ነን ያለ ነው። ያው የተፈናቀለ ሰው ስለሆነ ትንሽ ተረጋግቶ ሙሉ በሙሉ ያለውን ሰው መመዝገብ አልተቻለም። ግን በመኪና ብዛት ስናየው አጠቃላይ የመጣ ሰው ወደ 40-50 ሺህ ይጠጋል ተብሎ ነው የሚታሰበው።
ተፈናቃዮቹ እየሰፈሩ ያሉት በሐረር ከተማ የመንግስት አዳራሾች እንዲሁም ሌሎችም ምቹ ናቸው ተብሎ በሚታሰቡ አካባቢዎችና በጊዜያዊ ድንኳኖች ውስጥ መሆኑን እንዲሁም ጅጅጋ አቅራቢያ በምትገኘው ጭናክሰን ከተማ ውስጥ በወታደራዊ ካምፕ፣ በትምህርት ቤቶችና ባሉ ክፍት ቦታዎች ሁሉ እየሰፈሩ እንደሚገኙ አስተዳዳሪው ገልጸዋል። ተፈናቃዮቹ ሴቶችና ህጻናት እንዲሁም አረጋውያንም የሚበዙባቸው መሆኑና የተለያዩ ቤተሰቦችም እንዳሉ አቶ መላኩ ጠቁመው ተለያይተው የቀሩ የሕክምና አገልግሎት፣ ውሃና ምግብ ለማቅረብ ለአደጋ መከላከልና ዝግጁነት ከተያዘ በጀት እየተጠቀሙ ፍራሽና ብርድ ልብስ ማሟላትን የመሳሰሉ ስራዎች እየተከናወኑ መሆናቸውን ተናግረዋል።
ተከፋፍሎ የቀሩና እየተበታተኑ አሉ እና አንዳንድ ቦታ ላይ ሌላም ጉዳት ደርሷል ብለው የሚናገሩ አሉ። አክቹዋሊ አላረጋገጥንም እንጂ በእነሱ በአገኘነው ግርድፍ መረጃ ማለት ነው። እነሱ አሁን እዚህ የመጡት ተፈናቃዮች በነገሩን መሰረት ይህን ያክል ሰው ህይወትም አልፏል ብለው የሚያነሱልን አለ።
የት?
ይህንን ትክክለኛው ማረጋገጫ ከወሰድን በኋላ የምንገልጽ ይሆናል። አሁን በሚሰጡን መረጃ ማለት ተፈናቃዮች በሚሰጡን መረጃ ቤተሰብ ለሁለት ተለይቶ የሚመጣ አለ፣ ተለያይቶ የሚመጣ ማለት ነው። ስለዚህ ከመጡ በኋላ ትንሽ መረጋጋት የሚጎለው ልጆቼ ቀርተዋል፣ ወንድሜ ቀርተዋል፣ ባለቤቴ ቀርቷል፣ እንዲህ አይነት ነገሮች አሉ። በተቻለ መጠን ከሚመለከታቸው አካላት ጋር በተለይ ደግሞ የምስራቅ እዝ መከላከያ ሰዎችን በስርዓቱ ወደዚህ መምጣት የሚችሉበት ሁኔታ እያመቻቹ ስለሆነ ከነሱ ጋር በመነጋገር ቢቻል ቤተሰቡን አንድ ላይ ማሰባሰብ፣ ማንኛውም ሰው ሰላማዊ በሆነ አግባብ እዚህ መምጣት የሚችልበት ሁኔታ እንዲመቻች የሚል ነገር እየሰራን ያለ ነው ማለት ነው።
ስለዚህ ፌዴራል ኃይል ውስጥ ጣልቃ እየገቡ ነው ማለት ነው እንደሚሉኝ?
አዎ፣ በተለይ የፌዴራል መከላከያ በተለይ እዚህ ምስራቅ እዝ ጣልቃ ገብቶ በተቻለ መጠን የተፈናቃዩ በሰላማዊ መንገድ ማረፍ ወደሚችልበት አካባቢ እንዲያርፍ ማድረግ፣ ባረፈን ቦታ ላይ ምንም ችግር ላይ ገጥሞ ጥበቃ የማገዝ የመሳሰሉ ነገሮች እየተነጋገርና እየተወያየን የሰራንበት ሁኔታ ነው ያለው።
በሌላ በኩል ደግሞ አሁን እየታየ ላለው ሁኔታ ተጠያቂው ማን ነው ይላሉ ብያቸው ነበር። በሰሞኑ ቀውስ የግንባር መስመር ላይ የሚገኘው የምስራቅ ሀረርጌ ዞን ዋና አስተዳዳሪና የጉዳዩም ቀጥተኛ ባለቤት የሆኑትን አቶ መላኩ ፋንታ ነው።
ይሄ ነው ተጠያቂ የሚል እንደዚህ ለይቼ መናገር ቢከብደኝም ህዝቡ ሰላም ፈላጊ ነው። በተለይ የኦሮሞ ህዝብ በድንበር ላይ ያለው ህዝብ፣ በኢትዮ ሶማሌ በኩል ያለውም ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገውና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ ሁኔታ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሀል ገብቶ ሪፈረንደሙም ሲካሄድ እውቅና የሰጠው አካል በመሀል ገብቶ አንተ ትክክል አይደለህም፣ እዚህ ላይ መቆም አለብህ፣ አንተም ትክክል አይደለህም ብሎ ትክክል ያለሆነው ላይ ህጋዊ እርምጃ መውሰድ አለበት ማለት ነው።
ለምን እስካሁን አላደረገም
መሆኑ ነው ይሄ ችግር እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልል መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድም ቦታ የለም ማለት ይቻላል። ዞሮ ዞሮ ይሄንን በዚህ አግባብ ማየትና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማው።
ያንን ውሳኔ ህዝብ ያስፈጸመ አካልና ፌዴራሉ መንግስት ለምንድን ነው እስካሁን ድረስ እንደዛ አሁን እርስዎ እየጠየቁ ያሉትን እርምጃ ሳይወስዱ የቀሩት?
እንግዲህ ይሄ ይጀመራል፣ በመሀል ያቋርጣል፣ ለቀጣይም መፈታት አለበት ተብሎ የሁለቱም ክልል መንግስታት ውልኝነት ነበር። ይህንን የፌዴራል መንግስትን በመሀል ተገኝቶ እንዲፈታና እልባት እንዲያገኝ በተደጋጋሚ ተሞክሮ ግን እልባት ሳያገኝ መጨረሻ ወይም ፍጻሜ ሳያገኝ እያቋረጠ ያለበት ሁኔታ ነው ያለው። በዚሁ መካከል ግጭቱ እያገረሸ የመጣበት ሁኔታ ስላለ አሁንም በአጭር ጊዜ ውስጥ የጉዳይ ማለቅ እንዳለበት አቅጣጫ ተሰጥቶ ለመስራት ዝግጅት ላይ ባለን ጊዜ ነው የችግር ተፈጥሮውን ሁከት ማስቆምና ሰላምን የመስጠት ስራ ይሰራን ያለ ነው።
እርስዎ አሁን ለጊዜው ማንንም መወንጀል አልፈልግም ብለዋል አቶ መላኩ። እኔ የሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አቶ ኢድሪስ እስማኤልን አነጋግሬያቸው የክልሉን ፕሬዚደንት አቶ ለማ መገርሳን፣ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ አዲሱን፣ የክልሉን የጸጥታ ኃላፊ እንዲሁም እርስዎን አቶ መላኩን በስም ጠርተው የዘር ፍጅት እየመሩ ናቸው ሲሉ ከሰዋል እና ይሄ ደግሞ የሶማሌ ብሔራዊ ክልላዊ መንግስት አቋም ነው ብለው ነግረውኛል። ምንድን ነው እርስዎ ለዚህ የሚሉት?
እኔ መነሻዬም ላይ ለማንሳት እንደሞከርኩት የኦሮሚያ ክልላዊ መንግስት በዚህ ህዝብ መካከል ሰላም እንዲኖር የመጨረሻ እስከ መጨረሻው ድረስ ትዕግስት ሲያደርግ የነበረ አሁንም ድረስ ትዕግስት እያደረገ ያለበት ሁኔታ ነው ያለው። ቅድም ለማለት እንደሞከርኩት ማንኛውም ገለልተኛ አካል በመሀል ገብቶ የሚያየው ከሆነ የኦሮሚያ ክልላዊ መንግስት አርሶ አደሩ ይሁን አርብቶ አደሩ መንግስት አንድም ስንዝር መሬት ወደ ኢትዮ ሶማሌ ገብቶ የነካው ነገር የለም። በጉልበት የመግባት ህዝቡን የማፈናቀል ህዝቡን በተለያየ አግባብ ህይወቱ እስኪያልፍ ድረስ የማድረግ ሁኔታ በተደጋጋሚ ሲደረግ የነበረው በኢትዮ ሶማሌ በኩል ነው። ምክንያቱም በኦሮሚያ በኩል ችግሩ በጦርነት ሳይሆን በሰላማዊ መንገድ ነው የሚፈታው የሚል ጽኑ እምነት አለ። እስከ መጨረሻው ሰዓት ድረስ ማለት ነው ከወረዳ ከተማ ድረስ ገብተው በታጠቀ ኃይል በልዩ ታጠቀ ኃይል እየደበደቡ ግን አንድም አይነት የታጠቀ የፖሊስ ኃይል ሳይመደብ ራሱ ህብረተሰቡ ባለው ባህላዊና በተለያየ መንገድ ራሱ እየተከላከለ የቆየበት ሁኔታ ነው ያለው። ከዚህ አንጻር ሳይ ይሄ የክልሉ ፕሬዚዳንት ማንም ብሎ የገለጸው ግለሰብ እንግዲህ በእውቅና ላይ ተመስርቶ የሚገልጽ ወይም ከስሜት ሰርቶ የሚገልጽ ምስሉ አይሰማኝም። ምክንያቱም ባለፈው ሲያነሳ የነበረው ሌላ ነገር ነው። በህዝባችን መካከል የተፈጠረውን ግጭት የሚመሩ የውጭ ኃይሎች ጸረ ሰላም ኃይሎች ናቸው፣ የሁለቱ ህዝብ አይደለም መንግስት አይደለም የሚል መግለጫ ከሰጠ በኋላ በሁለተኛው ቀን ደግሞ እንደዚህ ናቸው የሚል ነገር ገልጿል። ስለዚህ ይሄ ህዝብን ለማጣላት ለማቃረን የሚሞከርበት ሁኔታ እና ከእውነት የራቀ የራሳቸውን ችግር የመሸሸግ ጉዳይ ነው ያለው። እኔ ተጠያቂነት ሲባል ከስሜት በጸዳ እና በኃላፊነት መንፈስ ሊገለጽ የሚገባው ሲሆን ትንሽ የተደበላለቀና አንዳንዴ ግልጽና ትክክለኛም ያልሆነ ከእውነት የራቀ ነገር የተገለጸበት ሁኔታ ነው ያለው። በእኛ በኩል ግን በትክክለኛው ነገር መናገር የሚቻለው የኢትዮ ሶማሌ ህዝብ ኦሮሞን መውጋት አይፈልግም፣ የኦሮሞ ህዝብ የኢትዮ ሶማሌ ህዝብ መውጋት አይፈልግም፣ እስካሁንም አልወጋም።
ይህ በእንዲህ እንዳለ ዛሬ ጭናክሰን ከተማ ውስጥ የሶማሌ ክልል ልዩ ፖሊስ አድርሶታል በተባለ ጥቃት 3 ሰላማዊ ሰዎች መገደላቸው ተሰምቷል።
አዎ ይሄ መረጃ አለኝ። እኔ መረጃ ትክክል ለመሆኑ ልክ ያለሁኝ የተጎዱ ሰዎች ወደ ሕክምና መጥተው ወይም ወደ ሆስፒታል መጥተው ትክክለኛ መሆን አለመሆኑን ለማረጋገጥ ልክ ያለው ግን በመረጃ ደረጃ አለኝ። ይህን ካረጋገጥኩ በኋላ መግለጫ ሰጥበት ይስማማኛል።
በሌላ በኩል ደግሞ ሶማሌላንድ ውስጥ የሚኖሩ ኢትዮጵያውያን ከሰሞኑ በተለይ ከትናንት በስቲያ አወዳይ ከተማ ውስጥ የተፈጠረውን ግጭትና የተፈጸመውን ግድያ ተከትሎ ጥቃት ተፈጽሞባቸዋል። ሀርጌሳ የምትገኝ ሪፖርተራችን በላከችው ዘገባ መሰረት በሁኔታው ተቆጡ የተባሉ የከተማይቱ ሶማሊያውያን ነዋሪዎች በኢትዮጵያውያን ስደተኞች ላይ ጥቃት ከፍተው 2 ኢትዮጵያውያንን ገድለዋል። አንድ ሌላ ስደተኛ ላይ ከባድ የአካል ጉዳት አድርሰዋል። ሪፖርተራችን አንዳንዶቹን አነጋግራ ነበር።
መሐመድ ኢብራሂም ኢሳ ጃኒ መቃፍያ ኦሮሞና ጎዳይ ከይፈ ጅርቶ ኑቲዝ ኑ ሃላለን ዱቢታን ሀርጌሳ ከይፈ ኸይልማን ኩደን ቀቡ ጅራ ኸይልማን ቶርበ ቀቡ ጅራ።
መሐመድ ኢብራሂም እባላለሁ። የአወዳይ ነዋሪ ኦሮሞዎች የእኛንም ሁኔታ ተመልከቱ። ሀርጌሳ ውስጥ እስከ 10 እና 7 የወለደ ነዋሪ አለ። አወዳይ ውስጥ ያለ ሶማሌ ሲታጠቁ ለእኛ ምን አሰባችሁ ነው? ሁላችንም ያለብን ችግር እጅግ ከባድ ነው። እኛ ወንድማማች ህዝብ ነን። እናንተ በዘር ማጥቃት ስትጀምሩ እኛም መጠቃታችን አይቀርም። ወደ መገዳደል እንዳትመለሱ እጠይቃለሁ።
እዚያው ሶማሊላንድ ውስጥ የሚኖሩ ሌላው ኢትዮጵያዊ ሐሰን ማአሊም ስደተኛ ናቸው። ተመሳሳይ መልእክት አላቸው።
ምን የኦሮሞ ዳኸን አውዳይ ጅርተን ራብሽታ አመዴም ጅሩሃና ምን የኦሮሞ ዳብ የቲገርተ ሶማሊላንድ ከይስ ግረን ሚደማ ዋን ጅረኒስ ሐሚደመ
አውዳይ ውስጥ የምትኖሩ የኦሮሞ ህዝብና የሶማሊ ህዝብ በሁለታችሁም በኩል ግጭቱ እንዲቆም እጠይቃለሁ። በእናንተ ጥልኛ ባለንበት ሀገር እየተጎዳን ነው። እናንተም ተጎድታችኋል። የኦሮሞ ህዝብ የኢሳት ህዝብ እንዳይጎዳ እንጠይቃለን። አመሰግናለሁ።
ከሐርጌሳ ነዋሪ ኢትዮጵያውያን መካከል ሪፖርተራችን ያነጋገረቻት ሌላ ስደተኛ ሁሁል መሐመድ ሰፋ ያለ መልእክት አስተላልፋለች።
አታንጂ ኦሮሞ አራ አታርመ ከይዝ ጅርቱቲ ነገ አካርከቱ ረብቻ ድፍተ ተነራ ነገ አካርከቱ ንቱ አርጌሳ ከይዝ ጅራኑ ለ ነገ አናከ ጅራኑ
ኦሮሞ ባለበት ሁሉ በሰላም እንዲኖር ከዚህ ከመጣው ብጥብጥ እንድንድን በተለይ እዚህ አርጌሳ ውስጥ የምንኖር በሰላም ኑሯችንን እንድንቀጥል ኢትዮጵያ ያሉ ወገኖቻችንም በሰላም እንዲኖሩ እኛም ድሮም ዛሬም ወንድማማቾች እንደመሆናችን ለሰላም እንስራ። ሶማሌም ኦሮሞም ልጆቻችንም በሰላም እንዲኖሩ ግጭት እንድታቆሙ በሰላም እጠይቃችኋለሁ።
ይሁን እንዳለ ሐርጌሳ በራማ ጋቢላይና በሌሎችም የሶማሌላንድ ከተሞች ውስጥ በሚኖሩ ኦሮሞዎችም ሆነ ሌሎች ኢትዮጵያውያን ላይ ዜጎቻቸው ጥቃት እንዳያደርሱ የሶማሌላንድ የደህንነት ሚኒስትር ደኤታ መሐመድ ሙሳ ዲሬ ጥሪ አስተላልፈዋል።
ተስካለ ላይ ሆግይን በለምባደል ቾክተ ሐርጌሳ ቾክተ ቦረሞ ቾክተ ገብሌ ቾክተ ጥልኬ መስሉብ የያከረ ቾክተ
የሁለቱን ኢትዮጵያውያን መገደልና የአንዱንም መቅሰል ያስታወሱት ሚስተር መሐመድ ሙሳ ዲሬ የጸጥታ ኃይሎቻቸው ለኢትዮጵያውያኑ ስደተኞች ጥበቃ እንዲያደርጉ ትዕዛዝ ማስተላለፋቸውን አመልክተዋል። በሌላ በኩል ደግሞ የሶማሌ ብሔራዊ ክልላዊ መንግስት የኮሙኒኬሽንስ ጉዳዮች ቢሮ ፌስቡክ የዛሬ 15 ወር ማላዊ ፖስት የሚባል የማላዊ ጋዜጣ ያወጣውን ሶማሊያውያን ፍልሰተኞች ሊሆኑ ይችላሉ ብሎ የዘገበበትን ጋዜጣው የ15 ሰዎች አስከሬን የሚያሳይ ፎቶግራፍ ከትናንት በስቲያ አወዳይ ላይ ከተፈጸመው ግድያ የተወሰደ ፎቶግራፍ አስመስሎ አውጥቷል። ስለዚህ የስነ ምግባርና የፎቶግራፍ ባለቤትነት ጥያቄ የሚያስነሳ ጉዳይ እንዲሁም ስለዛሬ ሁኔታዎች ለማነጋገር ወደ መንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊው ወደ አቶ ኢድሪስ እስማኤል ደውዬ ነበር። ጉዳዩ በቀጥታ አሳቸውን ይመለከታልና ስብሰባ ላይ መሆናቸውንና ዘግየት ብዬ እንደደውል ነግረውን ከተለያየን በኋላ መልሼ ላገኛቸው በተደጋጋሚ ያደረኩት ጥረት ሳይሳካ ቀርቷል።